በከመጽሐፍት ዓለም ዝግጅታችን በፓፒሌ ቶላ ተደርሶ በጸጋዬ ገብረ መድህን እየተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ በፓፒሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ የማናቢዮት በርግጥም 1975 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሠ ነገሥቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ በፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ፍርሃት ያለው አስተዋልሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሠ ነገሥቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋ ወራሹ ብዙ መተማመን አልነበራቸውም። እኚሁ በእድሜ የገፉ ንጉሥ ነገሮችን ባስተሃቀሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደ ወትሮው ሁሉ ባላቸው ስልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ሕይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት ፍጹም ስልጣን በተቀዳጀ ነጋፊ የምትገዛ በዓለም ላይ መናጢ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ስልጣኑ በጥቅሉ የተያዘው በኃይለ ሥላሴ ሲሆን ፓርላማው ለይስሙላ የቆመ የዲሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪኩ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዲሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግስት ስር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በስርዓተ ማህበር ተዋረድ ከራስጌ ንጉሰ ነገስቱ ንጉሳውያን ቤተሰብ መሳፍንቱና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ህዝብ ነበር። እነዚህም አብዛኛው መሬት የሌለው ጥፈኛና ደሃ አርሶ አደር ሲሆን በተደነገገ ህግ ከምርቱ ሲሶን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ ዓመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የህፃናት ሞት መጠን ከ60 በመቶ በላይ እያንዣበበ የነበረበት፣ ከህዝቡ 93 በመቶ መሃይም የሆነበት፣ ያንድ ሰው አማካይ ዕድሜ ከ33 ዓመት በላይ ሊዘል ያልቻለበት፣ የገጠሩ አካባቢ ዶክተሮች አይቶ የማያውቅበት፣ ንዳድ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ፣ የገዢዎቹ ቅጥ ያጣ የምቾትና የተድላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገስታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሱ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የስልጣን ማዕከላት በአንድ ማዕከላዊ መንግስት ስልጣን ስር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉስ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸረ አብነቱ ውልውል ባልነበረው የልብ ወዳጅ በሆነ ንጉስ ጎን ለእርዳታ ትሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ስልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኩሪቲ አውታር ለመገንባት እድሉን ሰጣቸው። በሌላ ደረጃ ደግሞ ይህ ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላቀር ጸረ ዲሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የህብረተሰቡ እድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ ከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ሊከለስ ያለና የጥገና ለውጥ ቅኝት የያዘ የህውከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግስቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው፣ ይህም በአንጻሩ ፍጹም ስልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግስቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግስት መናጋትን አመጣ። የመፈንቅለ መንግስቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር نبر فيودالاوي سراتوننا سلطانو يمماي تيكاون نغوساوي اغزاز يكاوامي نبرو غرمامي كبيراوي سميت يمنچو تراماج حسابوچ نبروت مفنقل منغست يادرغوتو سلطانو بهج منغست تمتنو بتسطاو نغوسا نغس بزياو بهايده سلاسي ليج بالغاوراشو سر اغزازو لزب ياله سرات لما اقواقوام نبر حساباتچو مفنقل منغست يتموكرو ንጉሰነገስቱ ለሀገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግስቱን የሞከሩትን በማቸነፍ በሶስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግስቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም ቴክኒካዊ ጉድለቶች በደንብ ካለማቀድ መፈንቅለ መንግስት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ተማመንታታቸውን በመነጨ ሁኔታ ከሽፎም ቢሆን ይችላል። ወደ መፈንቅለ መንግስቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅለ አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግስት አድራጊዎቹን በስቅላት ቀጦ ራሳቸውን በራሳቸው የገደሉት እንኳን ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ስልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ስልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለህዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብእና በህዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ህዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለህዝብ ቀደም ብለው ለማስተላለፍ እንኳን አልቻሉም። ሆኖም ግን የለውጥ ዘር ከህዝቡ መንፈስ ውስጥ እንዲዘራ ቢያንስ ተርታሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈልጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። መፈንቅለ መንግስቱን ደግፈው ነበርና የንጉሰ ነገስቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ስርዓቱን ለመቃወም ውስጥ ውስጡን መደራጀት ጀመሩ። 1957 ዓመተ ምህረት ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየአመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ህዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓመተ ምህረት ሲገባማ ተማሪዎች አጠቃላይ ፍራቱ በስር ነቀል ለውጥ እንዲገረሰስና በመተኩም ባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሰ ነገስቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍ ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ ተገደሉ። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን ደምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበል እምነት እንደ መርግ ብቻ ነው ግብታዊ በሆነና በደም ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም የአርሶ አደር አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ችለዋል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳን የአርሶ አደሩ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ስርዓተ መንግስት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስለዓላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ከአጠቃላይ የስርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን የአርሶ አደር አመጾች ሁሉ እነዚህም የችንፈት መሰረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓመተ ምህረት ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓመተ ምህረት በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሰአማ በ1955 ዓመተ ምህረት እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ ዓመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት የኢሰአማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከICFTU እና ከAFL CIO ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የበታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን፣ ዓለም አብዲ፣ ሳጽዮን ተኬ እንደ ቀደም ተከተላቸው የኢሰአማ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል፣ ለበቂ የመነሻ ደሞዝ፣ ለማህበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሰራተኛ ህግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች በውጭ አገር ሰዎች ባለቤትነት ስር የነበሩ ሲሆኑ በአንዳንዶቹ ውስጥ በደች ኤችቢኤ ባለቤትነት ስር እንደነበረው እንደ ወንጂ ስኳር ባሉት ውስጥ ነጮቹ ስራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ደጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሰራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ ሲልም በ1955 ዓመተ ምህረት በማህበር በተደራጁት ሰራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ፣ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያወር 1964 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግስት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ህዝባዊ ንቅናቄዎችና ማህበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜ ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢህአፓ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጅ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የዋህን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። አውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሱ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የሌፍ እስላማዊና ወንዜ ሰበካዬ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍ እና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። በጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች፣ ሰራተኞች የተደራጀ ጡንቻቸውን እያሳዩ መምጣት፣ ምሁራን በምስጢር መምከር በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት፣ ለመፈንቅለ መንግስት የሚደረግ መመሳጠር፣ አገሪቱም ወደ ድህነት አዘቅት እያደር ማቆልቆል፣ ይህ ሁሉ ጥንቅጥ ሁኔታ ሲታይ በእርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ስልጣን አንቀው ይዘው የነበር ሲሆን ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ፣ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። አንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚተባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ሕዝባዊ አብዮት ግን የተለየ ነው። የብዙ ዓመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭ ይላል፣ እዚያ ድርግም ይላል፣ ሌላ ቦታ ደግሞ እንደገና ብልጭ ይላል። የተዳፈነው እሳት፣ የመራራ ትግል፣ የቀቢጸ ተስፋ፣ የችንፈት፣ የከፊል ድል፣ የነዚህ ሁሉ የዓመታት ክምችት የተለኮሰ ጊዜ አገር አጥለቅለቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በእርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የፍጻሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ሥርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓ.ም ተመረጠ በነጌሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጻ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች ዓላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀሰቀስ የቻለው ስሜት ኢምንት እንደነበረ የሚያሳየውን ሐቅ ሳይጠቅሱት ያልፋሉ። መስቀሬ ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥለቅልቅ ታላቅ የአብዮት እሳት ለዓመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመሱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳማ ውስጥ በሚገኘው በንግል የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙም ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቁልፍ ቦታዎችንና ህንጻዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስከመጡበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ሕዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሬነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። በዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3፣ የቆሰሉት 22 ተብሎ ቀረበ። በማስታወቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን፣ ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ስራ ፈቶችን፣ ዱርዬዎችና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነ ጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በቀጣዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተባሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስት፣ ሴቶች፣ እስላሞች፣ ስራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጅ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ሥልጣን ለመሸርሸር ሰፊ መርሃ ዕቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው፣ የላባደሩ፣ የመንግሥት ሠራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀተ ብሎ በኢሳማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርግ አመጻ ኢላማው ያደረጋቸው የህዝቡን ጥያቄና ህገ መንግስት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ልፈንዳ ልፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህን ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት፣ መከፋፈል በአደባባይ ረግጦ የወጣው። ውለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ፣ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። ባጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህን ጊዜ ከላባደር ማህበራትና ከወጣቱ ጋር የጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ፣ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት። ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው።
Kışa yiyin, hayal dinleyin bin yiyin. Alo kola lan kuat. ሰማምዬ አዘን ይወጣ ያሰላሰለሽ አይደለም ከንፈር ልጄ አትመጭኛለሽ ሞትና መወለድ የማይቀር መሆኑን መብታት እንደማትችል የተፈጥረው ህጉን ምርጫ እንደሌላት በቂቃ ተናግራ ህይወት እንደናለች ድረቿን ወጣጥራ አልቀረም መወለድ ቀና ብቅ እንዳልኩኝ ከዚህ ነጠላሁ ከዚህ ተጋረኩኝ ፊት ለፊቴ ሆኖ ከጉዚ ሲያየኝ አንቺ ያህያለች ወረንችላችላለ ሰው ሰው በይለኛል ባልበላዋለ ወሰድ ባልነካካ ሸንበቆ አልፍ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብኝ በጀልባት ተመረህራዬ ይመግምጋታል አይኗ ከኔ ጋራ ይዞ ይቀራል እኒ ከርታታዋ ስቃያ ሲበዛ ፍቅሪ ማንኮ አንገቷን ተይዛ ጣፊያት አድፋት ልጄ ልጄ እያለች ለመጨረሻዋ ይህንል ወንድምሽን አባትሽን ለበላ አታደሪ ይሁን ተሽማላ እኔን የረገጠኝ አንቺንም እንዳይረግ ብድር መላሽን አባት በቆመ ከእጁን ልጠጥና ማሰሪያውን ገመድ ቀጥቀጣሽ አባት አደብልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ትጥቅ አንቺ ባይን ካላት አውደረስ የግፍ ተፈራው ከማጅ ይበቃ እመናው ቢያሎ ጀማሚየ አስጥ እኔ ካልገዛ ከማጅ አላት ኢትዮጵያ ናቴ ጀግና ወላዲቷ ከተሽና ከማንዶቷ ልጄ በማህፀኔ ልጄ በትብሽን አየነ ገረችኝ ትክክለች እንዴ ሲልደ ያንቃጨለብኝ ፍክረም ካልዳ አንዳን አለብኝ
እስቲ ኳስን ለጋ እስኪ ኳስን ጠልግ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዟት እናጥዝ የፖለቲካው ሩር ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፍዞ አካል እስኪያረካ እንበል ኳስ አበደች የፖለቲካ ከዋስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ለማምቻ ጋብቻ በእድር በመንደር በጉድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንናን ነፈስ ለማጣበድ ድሪራውን ህዝብ ተስፋ እየመገቡ ገንዘብ ለማስተዳደር በልጣለዝ ፍለፊት ከግሬ ኳስ ያለ እደርሳት ይያለ አይኑ ሽቅብ ተቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንሽር ይላጋ የዚህ ዓለም ወለት ቢተፈር ቢተና ትግል በመላስ ነው ድል በሰበር ዜና መትረየስ ያቆመን ጠምደን ምንታ ምንታ ሰበን ሳንተኩስ ደሙን ምንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለንጨት አንደዶ ያለጭስ ሚጋግር የምላስ ጁዶ ሊቅ በጁ ጥላስ ሳይጥል ሜዳሊያ የሚያጠልቅ በልጣን ለዘቋፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገለም ሚሉትን የኛ ወለት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና ወነትን ዘመን ራሱ አርጅቶ በጊዜ ቂያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጣልን ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያሰከውባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረቅ ያዞረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድነው በየለቱ ማታ ቆንጆ ያስተቀፈ በድልስ ካርኮኛክ ድስኮች ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፍንጫችን ይውጣ ምንድነው አንድነት በሰጡ ተዝናንቶ አሻፈረኝ ባይነ ጠብያ ካረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ ቴዎድሮስስ ቢሆን የኮሶ ሻጫ ልጅ ታርቆ ቢሆን ኖሮ ለናፔር ሰግዶ ከእንግሊዝ ባማላጭ አልባሳቱ ከፈይ መጠጡ እስኪ እንጂ መች ነበረ ጥይት የብረት ጉርማጭ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ እያካለለ አረ የህግ ያለ ያልተንጋደደ ፍርድ ፍትህና ርትዕ ዋጋውን አልተጣለ አረ ያገር ያለ ባህል እንዲጸና በእናት በአባት ካርቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ እያለ ወዲህ ያስር ነው ወዲያ እየፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባራዲስ ቃል ቀምር በዝቃጭ ትርጓሜ ባልሰምረ ህብር ከዘንጣይ ትልቅፍ ከገንጣይ ትብብር ከህደት ሙያ ሆነ 1 2 3 4 እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ዘመንና ረጅም ሰዋጠረ ይጥፋል ኩትፋፋ ወይ አለይ ወይ እኔ እንዱቼ ደደቢት አልኝኞ ወያኔ ፈለገ ባርነት ስራተ ኩነኔ
ያታል ወካሽ ያታል ወካሽ ያልሆንሽ Thank you.